ጀነራል አሰፋ ወርንሶ ለመለስ
እንደተገለጸው በአንድ ሀገር ውስጥ ግጭት ከተቀሰቀሰ በኋላ ከግጭቱ ባሻገር የከፋ ጉዳት እንዳያስከትል የሚደረጉ ጥረቶች በተፋላሚ ወገኖች የሚጠበቁ ቢሆንም ጀነራል መስፍን ቀደም ብሎ የጠቀሱትን መጠቀማቸው የሚያስጠይቀው ነው ወይም የሚያስቆንነው ይላል። ይህ ግጭት ዓለም አቀፋዊ ገጽታ እንዲኖረው እየተደረገ ነው የሚል ትችት እየቀረበ ነው። ቀደም ሲል በትግራይ ፓይሎች የተተኮሱ ሮኬቶች ኢትዮጵያ ብቻ ሳይሆን ግርቤት ኤርትራ ላይም ወድቋል። ኤርትራን ወደዚህ ጦርነት ውስጥ ጎትቶ ለማስገባት የተደረገ ጥረት ነው አብዛኞቹ የሚሉት። የኤርትራ ጦር በዚህ ውጊያ ውስጥ ይሳተፋል የሚል ክስም በትግራይ በኩል ያቀርባሉ። እዚህ ላይ ምን ይላሉ ጀነራል አሰፋ?
አሁን ጦርነት ከተከፈተ በኋላ ምን መሆን አለበት? ሲቪሉ ከሚሊታሪ ታርጌቶቹ እንዴት መለየት ይቻላል? ምን መሆን አለበት? የሪስክ በህዝቡ የሚያርፈው ሪስክ አነስተኛ መሆን አለበት የሚባል ከመነጋገራችን በፊት አንድ ነገር እንደኔ አመለካከት ወይም ሀሳብ ከሆነ ይሄ ጁንታ የሚሉት ኃይል የውጊያ አከፋፈቱ በራሱ ሰው እንደተገለጸ የሴኩሪቲ የሚባል ሲናገር ነው የሰማሁት። የኢትዮጵያ ሰራዊት ሊመታኝ እየተዘጋጀ ነው እያለ ሲያማርር፣ ነገር ግን በሰራዊቱ በሰሜን እዝ እሱ ደግሞ ውስጥ ሰራዊቱን ለመምታት እቅድ ሲያቀድ የቆየውን በሴኩሪቲ አነጋገር በእስራኤሎች በአረብ መከበብን አድርጎ ነው ያመሳሰለው። ይሄ በሱ ይሰራል ወይ? በኢትዮጵያ ውስጥ እስራኤሎችና አረቦች አንድ አይነት ህዝቦች አይደሉም። የራሳቸው ክልል ያላቸው አሁን ተደብቆ የሚገኘው አመራር የህወሓት መሪ ግን ህዝቡን አይጨምርም። በዚህ አይነት ሴራ የኖረና መጨረሻ ራሱ የአገሩን አመራር ትቶ የወጣ ላጠደው እቅድ በቂ ዝግጅት አድርጌያለሁ ብሎ ያሰበ እንደነበረ አሁን የሁሉ ሸፍነን እኛ የሁሉ ሸፍነን ህዝቡ እንዳይመታ የሚለውን የኢትዮጵያ አስተሳሰብ የህወሓት አመራር ግን ኢትዮጵያ ከችግሯ ለማላቀቅ ወይም ደግሞ ከችግሮቿን እየነቀሰ ህዝቡም እያስማማ ታላቅነቷን እየመለሰ የሚጓዝ አልነበረም። ይልቁንም የተለየ መሳሪያው ከውጭ ሲያተማች አሁን በኢትዮጵያ ውስጥ ተተኩሶ የማይታወቁ ሚዛይሎችን በየከተማው እየጣለ ነው የሚገኘው። ይህ ምን አመጣው? ይህ ኢትዮጵያን በሚያስብ ቡድን ይሆን ኖሮ ካሁን ባለው ሁኔታ ይመለከተው ለኢትዮጵያ አመራር ደህንነት ወይም ደግሞ ያላትን ቁስል ለማሻር የሚችል ሆኖ አይደለም የገባሁ እኔ መታዘብ የምችለው። ከምን ብትለኝ ሀሳብ ኖሮት ኢትዮጵያ ውስጥ ገብቼ የውስጥም ይሁን የውጭ የኢትዮጵያን ችግር እፈታለሁ ብሎ ሳይሆን ያገኘው ሁኔታ ለመጠቀም ብቻ ስለሆነ ነው። ይሄ ከምን ይጀምራል መሰለ? ራሱ ኢትዮጵያ ውስጥ እንኳን የውስጥ ድንበሮች የክልሎች ወይም ደግሞ በድሮ የክፍለ ሀገሮች ወሰን ያለ አግባብ ተከልሎ ከሆነ እና የራሱን ክልል ለማስፋፋት ቢፈልግ በስርዓቱ ዳኝነቱ የያዘው በእጁ ስለሆነ በስርዓት ለህዝብ ቀርቦ የየት ስህተት አለ የሚባለውን ነገር እያስዳኘ ዳኝነት እየሰጠ ሳይሆን በሚስጢር በውስጥ ብቻ በማስፋፋት የራሱን ጥቅም ብቻ ሲጠብቅ የኖረ ነው። ከዛም በኋላ ደግሞ በከተሞች በአዲስ አበባ ወይም በክልሎች ያሉትን የራሱ ጥቅም ብቻ የከተማ ቦታዎችን በልዩ ልዩ መንገድ በማካበት ሀብት በማደለብ ለራሱ ሀብት ብቻ እና ለወደፊቱ ለሚያስበው ብቻን አያል ሆናለሁ። ከማዕከል የኢትዮጵያ ህዝብ የሚገኘውም ሀብት የሰራዊቱም ይሁን የተከማቸውን ሁሉ ሲያዳግዝ የቆየ በመሆኑ ይሄ ፍጹም ለኢትዮጵያ የማይበጅ እንደነበረ ነው። ኢትዮጵያ ታላቅ ህዝብ ሆኖ ሳለ ለሁሉም የሚጠቅም ሆኖ ሳለ በሰላም ጥሩ አስተዳደር ሰጥተው ህዝቡ በስራ ገብቶ ሊበለጽግ እንዳሉት እነሱ የማዕከላዊ ገቢ ያለውን ህዝብ እንዲሆን የሚፈልግ ከሆነ በእጁ ነበረለት። ራሱ ነው እስከ መጨረሻ እስከ 28 ዓመት ሲመራ የቆየው። ሰራዊቱም የኢትዮጵያ ሰራዊት አላደረገውም። እኔ የማውቀው እኔ የተቀጠርኩበት በሁሉም ብሔር ብሔረሰብ የተቀጠረ ሰራዊት ነው የነበረ። ስለዚህ የኢትዮጵያ አሁን ትልቁ ታርጌት ይህን ቡድን ማጥፋት ስለሆነ እንዴት አድርጎ ይህን ቡድን የትግራይን ህዝብ ሳይጨምር እንዴት ሰራዊቱ ንቅናቄውን ያደርጋል? በምን አይነት ስልትና ስትራቴጂ መንቀሳቀስ ይገባዋል? ከሌሎች ኢትዮጵያውያን ይልቅ ለትግራይ ህዝብም መልካም እድል መሆኑን ነው የሚገነዘበው።
መልካም ጀነራል መስፍን ወደርሶ ነው የምመጣው። ይሄ የንጹሃንን ጉዳት ለመቀነስ የሚለውን በርሶ በኩል የሚታየውን አስተያየት በሰፊው ተተውበታል። ውጊያ የተራዘመ እንዳይሆንና የሚያደርሰውም ጉዳት የዚያን ያህል መጠነ ሰፊ እንዳይሆን ምን ማድረግ ይቻላል የሚለውን ምናልባት ከመጨረሻ ጥያቄ ጋራ ወደ ኋላ ተመልሰው ሲያዩ ግን በመንስኤነት በሁላችንም በኩል የተገለጹ ነገሮች አሉ። ነገር ግን ሻገር በማያስፈልጋት ጦርነት ውስጥ የገባችሁ እንደናንተም አስተያየት ተገዳን የገባችሁ የሚለውን ስትመለከቱ ዝርዝር ሐሳቦች አንስታችኋል። ይህን ወታደራዊ ግጭት ማስቀረት አይቻልም ነበር ወይ? ከሆነስ በምን መልኩ ሊቀር ይችል ነበር?
መቼስ ይሄንን ውጊያ ይሄንን ጦርነት ከመጀመር ካለመጀመር ህዝብ ጋር ያለውን ጉዳት እና የጦርነቱን አፈጻጸም ስናየው መጀመሪያውኑ የህዋት ቡድን ከኢትዮጵያ ጦር ጋር ተዋግቼ ድል አደርጋለሁ እና የበላይነት አገኛለሁ ብሎ ለማለት ይሄ እውነታ እንዳልሆነ ያውቃል። ስለዚህ አሁን አን እስከዛሬም ድረስ በተሳሳተ አመለካከት ላይ የተጀመረ ወይም ደግሞ በእብሪት ላይ የተገነባ ኮንፊደንስ ስለሆነ መጀመሪያ በሆይሆይታ ላይ እና በበለው በለው ላይ ይጀመርና ነገር ግን መጨረሻ ላይ ይሄ ነገር እውነታው ከአንድ አገር የወታደራዊ ኃይል ወይንም ደግሞ ካንቱ ከፍተኛ የህዝብ ድጋፍ ካለው የጦር ኃይል ጋር ተዋክቶ ማሸነፍ እንደማይቻል ገብቷቸዋልም ያቃሉም ይሄንን። እና ይሄንን የሚያደርጉት ይሄንን ወገ የጀመሩት የትግራይን ህዝብ በጅምላ ያጠቃ መጣ ወይንም ደግሞ የትግራይን ህዝብ ተስማምቶ የጀመረው ጦርነት ነው ለማሰኘት እና በትግራይ ህዝብ ላይ የተቃጣ ጥቃት ነው ለማሰኘት ህዝቡን ወደ ጦርነት ውስጥ ለማስገባት ከግራ ከቀኝ ጉዳት እንዲደርስበትና የሚደርሰውን ኮላተራል ዳሜጅ እንደ ጥቃት በውቀት ላይ የተሰራ ወይንም ደግሞ አውቆ የተሰራ ጥቃት ነው ብለው በማሳመን ህዝቡን ወደ ጦርነት ውስጥ እንዲገባ ለማድረግ ነበር እስካሁን ድረስ የነበራቸው ምኞትና ፍላጎት። ነገር ግን ይህ ነገር አንደኛ ለኢትዮጵያም ህዝብ ቢሆን የኢትዮጵያ ህዝብ አጀንዳ የላቸውም ከመጀመሪያውም ጀምሮ። ይህ ቡድን የራሱን የፓርቲውን ወይንም ደግሞ የቡድኑን አጀንዳ ብቻ ይዞ መሄድ እንጂ የትግራይንም ህዝብ ፍላጎትና የትግራይንም ህዝብ ጥቅም የሚያስጠብቅ ሆኖ አይደለም። የትግራይ ህዝብ ከኢትዮጵያ ህዝብ የተለየ ጥቅም አይኖረውም፣ ሊኖረውም ደግሞ ዘላቂ ጥቅም ያገኛል ማለት አይቻልም። ምክንያቱም የትግራይ ህዝብ ህልውና ከኢትዮጵያ ህልውና ጋር የተያያዘ ነው። የሆነ ሆኖ ግን የነኚህ ቡድኖች ፍላጎት እንዲህ አይነት ጦርነት ተከፍቶ ህዝቡ ተማግዶ ህዝቡ የኔ ጦርነት ነው የኔ ጉዳይ ነው ብሎ እንዲዋጋና ህዝቡ ደም እንዲቀባ ለማድረግ የጀመሩት ነገር ስለሆነ ይሄንን አይነት አላማ የኢትዮጵያ ጦር ስለሚረዳ የኢትዮጵያ መንግስት የኢትዮጵያ ህዝብ ስለሚረዳ ህዝቡንና ህዋትን ለይቶ በተቻለ መጠን የሚደርሰውን ጉዳት ቀንሶ አስፈላጊው ድል እንዲበሰር ማድረግ የጦሩ ኃላፊነት ነው። ግን በዚህ መሃል ጦርነቱ ሊራዘም ወይም ላይራዘም ይችላል ዋናው ምክንያት የህዋት ቡድን በህዝቡ ውስጥ ተደብቆ በህዝቡ ውስጥ ከለላ አድርጎ ህዝቡን እንደ ሆስቴጅ እንደ ሺልድ ይዞ የሚዋጋ ከሆነ ይሄ ጦርነት የግድ ፕሮትራክትድ መሆኑ ወይም ደግሞ ጊዜ መፍጀቱ አይቀርም። ምክንያቱም ህዝቡንና የዚህ ህዋትን ቡድን ለይቶ መምታትና ለይቶ ጦርነቱን ፍጻሜ ማስተካከል ስለሚያስፈልግ ወደ መራዘሙ መሄዱ የሚቀር አይመስለኝም። አሁንም ቢሆን ይሄ እንግዲህ የሚደረገው ከህዝቡን ጉዳት ለመቀነስ ይባል ነው። ይሄ በመጨረሻም ላይ ቢሆን ይሄ ውጊያ ካለቀ በኋላ ህዝቡን እንደገና ማቋቋም ህዝቡን እንደገና ያደረሰበትን ጉዳት እንደገና አክሞ ከኢትዮጵያ ህዝብ ጋራ ስሜቱን አንድ አድርጎ ወደ ልማቱ እንዲሄድ ማድረግ ስለሚያስፈልግ መጨረሻ ላይ ቢሆን ጉዳቱን ማከም ያው የኢትዮጵያ ህዝብ ጉዳይ ነው የሚሆነው። ስለዚህ እንዲህ አይነቱ ነገር እንዳይገጥም በተቻለ መጠን ጊዜ ላይ ብቻ አተኩረን ህዝቡ ላይ ሊደርስ የሚችለውን ጉዳት ሳንቀነስ ዝም ብለን መደፍጠጡ ትክክል ላይሆን ይችላል። ይህንን ውሳኔ በግንባር ላይ ያሉት እዛው ግንባር ላይ ያውን የሚዋጉት ሰዎችና አዛዦች ይህን ነገር ስለሚያዩና ይህንን ነገር ስለሚወስኑ በእነሱ ውሳኔና በእነሱ ፍጥነት ውጊያው የሚካሄደው። ኤኒዌይ ውጊያ የተለያየ አይነት ውጊያ አለ። አሁን ወደ ከተማ እየተቃረቡ ህዝብ ወደ በዛበት አካባቢ ሲቃረቡ ታክቲካሊ የውጊያውን አይነቱንና ባህሪውን እየለዋወጡ እንደዛ አይነት ውጊያ ለከተማ ውጊያ የሚመጥን ኃይልና ጦርና ልምድ ያለውን ጦር በማሰለፍ የተሻለ ድል ሊገኝ የሚችልበትን ሁኔታ አዛዦቹ ይወስናሉ ብዬ አስባለሁ። ግን ከመራዘሙ አንጻር ሲታይ የውጊያው ወይም የጦርነቱ ሁኔታ ነው የሚወስነው።
መልካም። በቀት ሰዎች በገዛ ፍቃዳቸው በሚጠብቋቸው ነገሮች ውስጥ የውጊያውን ሂደትና ሁኔታ የሚመለከቱ አስተያየቶች ይሰጣሉ። በእርግጥ እናንተ በወታደራዊ ሙያችሁ የምታያቸው ነገሮች ልዩነት ስለሚኖራቸውም እነኚህን ጥያቄዎች ያነሳ ነው። ጀነራል አሰፋ ወደ እርሶ ልመለስና ቀደም አስተያየቶ መጨረሻ ያነሱት ጥያቄ አሁን በጀነራል መርዳሳና በጀነራል መስፍን የተመለሰው እርሶስ ምን ይላሉ? እንዲህ አለ ውጊያ በምን መልኩ ነው መካሄድ ያለበት? አያይዘውም ደግሞ እንዴት ነው እንዳይራዘም ማድረግ የሚቻለው?
በእኔ በኩል ይሄንን ነገር ከተከፈተ በኋላ ሁሉም ቀላል ይሆናል አይሆንም የሚለው አከራካሪ ነው። በመርዘሙ የሚመጣ እንዲመጣም መጥፎ ነው። አጭር ጊዜም ቢሆንም አውዳሚ ነው። ምክንያቱም ዎርፌር ጥናት የሚያመለክተው ከጦርነት አንዳችም ጥቅም የለውም። ለደቂቃ የሚሆንም ጥቅም የለውም። የሰው ህይወትና የንብረት ውድመት ነው የሚያስከትለው። አንድ ቀን አንድ ደቂቃ በዋልኩ ቁጥር የህዝብ ኢኮኖሚ የአገር ኢኮኖሚ ነው የሚያወድመው። ይህ መሆኑ እነሱም ያውቃሉ። የትግራይ ህዝብም እኔ ምንም ያለ ጥርጥር ነው የምናገረው ይህንን ከልምዱም ጭምር ያውቀዋል። ማሳጠር የሚችለው ራሱ ህዝቡ ነው። እነሱም አሁን እሱን ጋሻ በማድረግ ነው ስራቸውን በማከናወን ላይ የሚገኙት። እነኚህ በኢትዮጵያ በሙሉ በጥፋት የተፈረጁትን እደብቃለሁ ካለ ጉዳቱ የከፋ እንደሚሆን ያውቃል። ስለዚህ ማሳጠር የሚችል እዛም ጦር ያለ አይደለም፣ እዚህ ከኋላ ያለንም አይደለንም። የበለጠ የሚያሳጥረው ራሱ ህዝቡ ነው። ስለዚህ በእኔ በኩል ጦርነት እዛ ማካሄድ ለነሱ የሚጠቅም አንዳችን ፋይዳ የሚሰጥ አይደለም። እነሱ በዛ መሰረታዊ በሆነ እምነታቸው ኢትዮጵያዊነታቸው ኢትዮጵያ ከዚህ ካለችበት ችግር ሊያወጧት ይገባል ነው የምለው። በእነኚህ ሰዎች ፕሮፓጋንዳ ካልተታለሉ በስተቀር ይሄ ውጊያ ሊረዝም አይችልም። ሰራዊቱም ለዚህ ነው አሁን የተሰለፈው። አንድ አላማ ነው ያለው ሰራዊቱ፣ የኢትዮጵያን አንድነት መጠበቅ ነው። የኢትዮጵያን አንድነት ሲጠብቅ ግን የህዝብ ፍላጎትን ጭምር እየተመለከተ ነው። እነዚህ መጀመሪያ ወደ ኋላ ተመልሼ የተናገርኩትን እንግዲህ በኋላ የኢትዮጵያ ህዝብ መሮታል ውጊያ ስንት አመት። እኔ እንኳ በበኩሌ ወደ ሰራዊቱ ከተቀጠርኩ ጀምሮ እስካሁን ድረስ አንድ ቀን ሰላም አውርቼ አላውቅም። በእውነቱ ተመርሮው ሰው የኢትዮጵያ ህዝብ አንዱ እኔ ነኝ። ሰላም እንዴት አናገኝም? ስንት አመት ሙሉ በውጊያ እንግዲህ በዓለም ታሪክ በውጊያዎች ወርፌር አካባቢ በታሪክ ያጠናን እንደሆነ 100 አመት የፈጁ አሉ፣ 10 አመት የፈጁ አሉ፣ 5 አመት የፈጁ አሉ፣ 30 አመት የፈጁ አሉ። አንደኛና ሁለተኛ ዓለም ጦርነት የተመለከትን እንደሆነ ደግሞ 50 ሚሊዮን በላይ በአጭር ጊዜ ውስጥ በአንደኛው ዓለም ጦርነት በ4 አመት በሁለተኛው ዓለም ጦርነት ከ39 እስከ 45 ያለ 6 አመት ወይም 5 አመት ብቻ 50 ሚሊዮን ነው ያለቀው። ስለዚህ ጦርነት ጥሩ ውጤት አይሰጥም። ሞት ይበዛል ማለት ነው፣ ንብረት ይወድማል። ስለዚህ የትግራይ ህዝብ ያውቃል። የአገሪቷ ፖሊሲ ሜከሮች የተለየ ሜንተናንስ ኦፍ ኤም አላማችን ማሻሻል አለብን። አላማችን ማሻሻል የሚገባን ሰዓት እንደርሳለን። እኔ አይደለም አሁን የማቀደው፣ አንድ ተራ የሆነ ጀነራል አይደለም የሚያቀደው፣ የአገሪቷ ፖሊሲ ሜከርስ ከፍተኛ አመራር ያሉ ሰዎች ናቸው። ወታደሩ እንደሆነ በውጊያ ውስጥ የተባለውን ውጊያ ይቀጥላል። እሱ መቼ ወደ ሆነው ተርቦ ተጠምቶ ራቆቱን ወጥቶ እየቆሰለ ከቤተሰቡ እየተለያየ ያለ ጦር ነው እና ጦርነት አይፈልግም ሰራዊትም ቢሆን እዛ አሁን ተሰልፎ ላይታች የሚለው በየሽንቁሩ እየወደቀ ያለው ፈልጎ አይደለም። ስለዚህ የኢትዮጵያ አመራር ሰጪዎች ፖሊሲውን በማስተካከል የህዝቡን ፍላጎት በመረዳት ለዛ ለህዝቡ ፍላጎት የሚመች ስራ በመስጠት በዚህ የሚያወላውል አቋም ያላቸው አይመስለኝም። ሌሎች በዚህ እድል መጠቀም የሚፈልጉት የውጭ ኃይሎችም እዛው መቅረት አለባቸው። አሁን እርስ በራሱ የኢትዮጵያ ህዝብ ተከፋፍለዋል። ስለዚህ እኛ ደግሞ አላማችን እናስፈጽማለን፣ ኢትዮጵያ ዘላለም የኛ መጠቀሚያ ትሆናለች የሚሉ የጎረቤት አገሮችም ካሉ ወሰናችንን መጠበቅ አለብን ነው ማለት። ሰራዊቱ ግን ጥንቃቄ ከማድረግ ወደ ኋላ አይልም። ጥማት የለውም ሰው ለመግደልና የሌላ ንብረት ለማውደም። እኔ እስከማውቀው ሰራዊቱ አልተማረም እንደዚህ አይነት ነገር። በተለይ የኛ ሰራዊት የነበረ ቀድሞ ሰራዊት አይታችሁታል። አንዳችም እንኳን እዚህ ጋር እነሱ አሸንፈው ተብለው ሲገቡ ተነምሉ ትጥቁ ነው ከተማ ውስጥ ገብቶ ውሃ እንኳን ስጠኝ ለማለት የሚያፍር አይነ አፋር የነበረ መንገድ ወጥቶ ነው ከነ ጥይት 300 ጥይት 5-6 ቦምቦች መንገድ ላይ አርፎ ምን የነበረ። ይሄ ነው የኛ የሰራዊቱ ዲሲፕሊን። እና በዚህ አይነት አመለካከት ነው እኔ የምጓዘው። እግዚአብሔር እንዲያጥርልን ውጊያውን ያድርግልን ነት የሚሆነው።
ጀነራል ብርዳሳ የመጨረሻው መጨረሻ አድል ይርሶ ነው። ጀነራል አሰፋ ይሄን ውጊያ እንዳይራዘም ለማድረግ ህዝቡም አስተዋጽኦ ማድረግ ይችላል የሚል አስተያየት ሰጥቷል። ይርሶን የመጨረሻ አስተያየት እንወስድና እየተቋጫለን።
አዎ ቡድን ወይም የተመጀመረ መሰረታቱ ገና ሲጀምርና በየካቲት 11967 ሲቋቋ ግራኝ ደንትሎ ነፃ ማውጣት ህዝቡ ከዛ ጊዜ ጀምሮ እኮ እስከ 80 ዓመተ ምህረት ድረስ አልተቀበላቸው ኖሮ አላማቸውን እኮ ባጭር ጊዜ ውስጥ እነሱ ያስገቡን ነገር ይፈጸም ነበር። በእውነቱ ትግራይ የኢትዮጵያ መሰረት እንደሆነ የኢትዮጵያ ታሪክ አመጣጥ ስለሆነ የነቱ ነገር ይሰራል ተብሎ አይጠበቅም። የትግራይ ህዝብ ታላቅ ህዝብ ነው፣ ባለ ታሪክ ህዝብ ነው፣ ሃይማኖተኛ ነው። የሚሰራቸው ነገሮች ከፈርዓ እግዚአብሔር አንጻር ነው የሚሰራው። እነዚህ ደግሞ ከዛ ወጣ ያለ ነገር ተግባር ሲሰሩ ነው የምናየው። አሁን ይህን ጦርነት ለማሸነፍ የትግራይ ህዝብ ግንዛቤ መውሰድ አለበት። እውነተኛ ለትግራይ ህዝብ የሚያስቡ ቢሆኑ ከተማ ውስጥ ህዝቡን ይዞ እነሱም ተዘምተው እንዴት ጦርነት እንዲከፈት እሳትም ለማቀጣጠል ይጀምራሉ። ተገዶ አይደለም፣ አስቦበት ነው ጦርነቱን የጀመሩት። ስለዚህ የትግራይ ህዝብ ህፃናቶቹ፣ ልጆቹ ያለአግባብ መማገድ የለበትም። የትግራይ ህዝብ አስተዋጽኦ ማድረግ አለበት። እንደዚህ ሰዎች ቢችሉ በሽንግልና ገብተው ደግሞ እንዲደርሱ ማስደረግ፣ ካልሆነ ራሱ ህዝቡ ለመንግስት መስጠት አለባቸው። እንደዚህ ሰዎች ለምንድን ነው ይሄን ጦርነት ጊዜ ሊፈጅ ይችላል? ምክንያቱም ከፍተኛ ጦርነት ጋር ህዝብ ያልቃል፣ ህፃናት ያልቃል። የከተማ ውጊያ እኮ የሚባለው አንድ ሰው ወደ ግብ አድርጎ እያጠቃ ሲሄድ ከተማ ሲገብቶ ከተማ ውስጥ ውጊያ ሲያካሂድ ህዝቡ እኮ ያን ከተማ ለቆ ወጥቷል፣ ባዶ ነው። ከተማ ውስጥ ገብተው ውጊያ ምናልባት የተደበቁ ለደፈጣ ለልዩ ነገር የተገመቱትን ሰዎች ከተማ ቤት ውስጥ እየገቡ ፈትሾ ያንን ለማጽዳት ካልሆነ በስተቀር ህዝብ ቁጭ እንዳለ ከተማ ውስጥ ውጊያ ይደረግ። ይሄን ህዝብ ቁጭ እያለ እየኖረ በመካከሉ እነሱም ቁጭ ብሎ የጦር አመራር የሚሰጡ የሚያዋጉ ሰዎች አብረው ከተማ ውስጥ ቁጭ ብለዋል። ስለዚህ ይሄን ውጊያ ከህዝብ ለይቶ ለመምታት በጣም ከባድ ነው። መንግስት ደግሞ ተደርድሮ ለመግባት የራሱ ህዝብ ነው፣ ያሳዝናል። ስለዚህ አሁን ምንድነው መሰራት ያለበት? ነፃ መሬት በሆነ ላይ አንድ ቦታ መቋቋም አለባቸው። ህዝቡ ደግሞ ከነሱ እጅ የወጣ ከነሱ ጋር እየተቋቋመ እነዚህን ሰዎች መስጠት አለበት። ህዝቡ እኮ ከነሱ ጋር ተጠቃሚ አልነበረም። ህዝቡ እኮ የተጠቀመ ነገር የለም። ከችግርም ከራብም ምንም ከድህነትም የወጣበት ነገር የለም። የተጠቀሙት እዛ አመራር ላይ ያሉ ሰዎች ናቸው። ግድ የለም እሱ። አሁን ይሄ ህዝቡ ህፃናቶቹ በዚህ ስለ ኢህአዴግ ብቻ የሚያውቁ ምናልባት አሁን ስልጣን በሸፈተበት ዘመን ተነስተን እስካሁን ዛሬ ስናይ 45 ነው። በዚህ በ45 ዓመት ጊዜ ውስጥ ሁለት ትውልዶች ተፈጥሯል። እነዚህ ሶስት ትውልዶች ደግሞ የሀገር ታሪክም የሚያውቁት ህወሓትን ብቻ ነው። ስለዚህ ወጣቱ በማያውቀው ነገር ውስጥ እሳት ውስጥ እየተማገደ የሚያልቅ ስለሆነ የሀገር ሽማግሌው፣ ትልልቅ ሰዎች እነዚህን ሰዎች ህፃናቶቹንም ለመታደግ የእነዚህ ጦርነት እንዲያጥር የትግራይ ህዝብ ትልቅ አስተዋጽኦ ማድረግ አለበት ነው። ከዚህ በስተቀር መቼም የሚዋጋው ሰራዊት የሰለጠነ ሰራዊት ነው። ላማውን ለይቶ በተቻለ መጠን የሚያደርገውን ያደርጋል። ነገር ግን ህዝቡ ለዚህ ለሚዋጋው ሰራዊት ከፍተኛ እልቂት እንዳይፈጠር ይሄንን ዘዴ መጠቀም አለበት እላለሁ።
መልካም። በኢትዮጵያ ወቅታዊ ሁኔታ ይልቁንም ደግሞ በሰሜን ኢትዮጵያ እየተካሄደ ያለው ወታደራዊ ግጭት ዙሪያ ሰፊ ውይይት ነው ያደረግነው። ሜጀር ጀነራል መርዳሳ ሌሊሳ፣ ብርጋዴር ጀነራል አሰፋ አፈሮም፣ ብርጋዴር ጀነራል መስፍን ኃይሌ እንግዶቼ ረጅም የሙያ ልምዳችሁን በኢትዮጵያ ሁኔታ ላይ የሚያሳስባችሁን ጨምሮ ለማካፈል ጊዜያችሁን ወስዳችሁ ስለተገኛችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።